ይህ የአሜሪካ ድምፅ ነው። በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። አክብሮት ሰላምታችን ከአሜሪካ ድምፅ ይድረሳችሁ። ውድ አድማጮቻችን የዕለተ እሁድ ሐምሌ 10 2014 ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ለምሽቱ ያሉንን መሰናዶች ባጭር ባጭሩ ላስተዋውቅ። ያሊ በሚል የእንግሊዝኛ ምህጻር መጠሪያው በሚታወቀው የዩናይትድ ስቴትስ የአፍሪካ ወጣቶች መርሃ ግብር ተሳታፊ ከሆኑ ወጣቶች ጋር የተደረገ ቆይታ አለን። በሰሩት የአፈር መመርመሪያ ዓለም አቀፍ ሽልማት ያሸነፉ የጅማ ዩኒቨርሲቲ ተማሪዎችን አነጋግረናል። እንዲሁም በልብስ ዲዛይኖቿ ቁንጅና ታዋቂነት እያገኘች ያለችው ወጣት ቁንጅና ተስፋዬ ጋር የተደረገ ቆይታ አለን። በቅርቡ በተካሄደው የሰሜን አሜሪካ የስፖርት ፌስቲቫል የክብር እንግዳ ከነበሩት ከእውቁ የእግር ኳስ አሰልጣኝ ውበቱ አባተ ጋር የተደረገ ውይይትም ይዘናል። የማስተናግዳችሁ ቆንጂት ታዬ ነኝ። አብራችሁን እንድታመሹ በቅድሚያ እንጋብዛለን። የዓለም ዜናው ይቀድማል። መልካም ምሽት።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በመፈንቅለ መንግሥት ሥልጣን የተቆናጠጡትን ጀኔራል አብዱል ፈታህ አልቡርሃንን ለመቃወም አፍቃሪ ዲሞክራሲ ቡድኖች ሕዝባዊ የተቃውሞ ሰልፍ ለማድረግ ማቀዳቸውን ተከትለው በዛሬው ዕለት ሱዳን ፖሊሶችና ወታደሮችን በብዛት በዋና ከተማዋ ካርቱም አሰማርታለች። የፈረንሳይ ዜና አገልግሎት እንደዘገበው የጸጥታ ኃይሎች ካርቱምን ከአጎራባች የመኖሪያ ስፍራዎች ጋር የሚያገናኙትን የናይል ወንዝን የሚሻገሩ ድልድዮችን ዘግተዋል። በዚህ ያልተበገሩ የሚመስሉት ተቃዋሚዎች በአንጻራዊነት ሰላማዊ ሆኖ ያለፈው የእስልምና እምነት ተከታዮች ቅዱስ በዓል ኢዳል አድሃ ባለፈው ሳምንት መጀመሪያ መጠናቀቁን ተከትሎ ጎዳናዎችን በብዛት በመውጣት ለማጥለቅለቅ አቅደዋል። ተቃዋሚዎቹ ቡርሃን ባለፈው ጥቅምት በጉልበት ስልጣን መያዛቸውን ይቃወማሉ። ከካርቱም 450 ኪሎ ሜትሮች ርቆ በሚገኘው የብሉናይል ግዛት ያለው ከባድ ውጊያ ትኩረት እንዲያገኙም ያደርጋሉ ተብሏል። የሱዳን ውስጥ የቅርብ ጊዜ መፈንቅለ መንግስት ሀገሪቱ ወደ ሲቪል አስተዳደር የምታደርገውን ሽግግር አስተጓጉሎታል። በየሳምንቱ ተብሎ ሊገለጽ በሚችል ደረጃ የተቃውሞ ሰልፍ ምክንያትም ሆኗል። በአፍቃሪ ዲሞክራሲ ሐኪሞች መረጃ መሰረት የጸጥታ ኃይሎች ሰልፎችን ለመቆጣጠር በወሰዷቸው የኃይል እርምጃዎች በትንሹ 114 ሰዎች ተገድለዋል። በአውሮፓውያኑ ሐምሌ 4 ቡርሃን ባልተጠበቀ መልኩ ለሲቪል መንግስት ምስረታ መንገድ እንደሚከፍቱ ይፋ አድርገዋል። የሀገሪቱ ዋነኛ የሲቪል ቡድኖች ስብስብ ግን እቅዱን ማታለያ ነው ሲል ውድቅ አድርጎታል። ተቃዋሚዎቹ የሀገሪቱ የጦር ኃይል መሪ ከስልጣን እንዲለቁ ጠይቀዋል። በሶማሊያ የጆሃር ከተማን ያናወጠ የአጥፍቶ ጠፊ ጥቃት አንድ ሰው እንደገደለና በጥቂቱ ደግሞ 14 ሰዎችን እንዳቆሰለ ተሰምተዋል። ከፍተኛ የክልል ባለስልጣናት ከተጎዱት መካከል እንደሚገኙበትም ተነግረዋል። ሄርሻ በላይ ተብሎ በሚጠራው ግዛት የደረሰውን ጥቃት በማስመልከት አልሸባብ የተባለው ታጣቂ ቡድን ኃላፊነቱን ወስዷል። የሄርሻ በላይ ግዛት የሰብአዊ ድጋፍና አደጋ ጊዜ አስተዳደር ሚኒስትር የሆኑት አብድል ፈታህ ቆርካብ ለአሜሪካ ድምፅ እንደተናገሩት ጥቃቱ ያነጣጠረው የግዛቲቱ ሕግ አውጪዎችና ሚኒስትሮች እንዲሁም ሌሎች ባለስልጣናት በሚያዘወትሩት ኑር ደብ የተሰኘ ሆቴል ነው። የግዛቲቱ የጤና ሚኒስትርን ጨምሮ የተጎዱ ሰዎች በአካባቢው ወደሚገኝ ሆስፒታል ለሕክምና መላካቸውም ተነግረዋል። የሶማሊያ ፓርላማ አባል የሆኑት የግዛቲቱ ተወካይ ሙሐመድ ኢብራሂም ከጥቃቱ በኋላ በጆሃር ከተማ የተፈጠረው ሁሉ በእጅጉ አስደንጋጭ መሆኑን ጠቅሰው የሰላማዊ ሰዎች መጠቀሚያ በሆነ የግል ሆቴል ላይ ጥቃት መክፈት የፈሪዎች የጭካኔ ድርጊት መሆኑን ተናግረዋል። የተሰማቸውን ሐዘንም ለጥቃቱ ሰለባ ቤተሰቦች ገልጸዋል። የሶማሊያው ጠቅላይ ሚኒስትር ሐምዛ አብደይ ባሬ ጥቃቱን አውግዘዋል። ጆሃር ከሶማሊያ ዋና ከተማ በስተሰሜን 90 ኪሎ ሜትሮች ርቃ የምትገኝ ከተማ ናት። የተሳሳተ መረጃን በተመለከተ የሀገራቸው ሕዝብ የስሜት ሉዓላዊነትን እንዲያዳብር ዘለንስኪ አሳሰቡ። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ትናንት ቅዳሜ በነበረው ዕለታዊ ንግግራቸው ሩሲያና ሌሎች በተለያዩ ሚዲያዎች ስለ ዩክሬን የሚያሰራጩት የተሳሳተ መረጃና ፕሮፓጋንዳን ለመመከት የስሜት ሉዓላዊነትን እንዲያዳብሩ አሳስበዋል። በእኔና በእናንተ ላይ ጠላት በተከታታይ በሚያሰራጨው መረጃ ላይ መመርኮዝ የለብንም ያሉት ዘለንስኪ የዩክሬን ሕዝቦች ምንጫቸው ከማንም ይሁን ከማን ማንኛውንም መረጃና መልእክት በጥንቃቄ የመረዳት መረጃዎችን ማን ለምን ዓላማ ሊያውላቸው እንደፈለገ የማወቅ አቅም እንዳላቸው ተናግረዋል። አንዳንዴ ከመደበኛ የጦር መሳሪያዎች በላይ ሚዲያዎች ኃያል መሆናቸውን የጠቀሱት ዘለንስኪ የዩክሬን አንድነት በሐሰት፣ በዛቻ፣ በሐሰተኛ መረጃዎችም ሆነ በሴራ ትንታኔ አይሰበርም ሲሉ አክለዋል። በዩናይትድ ስቴትስ ኦሬገን ግዛት ኢዩጂን እየተካሄደ በሚገኘው የዓለም አትሌቲክስ ቻምፒዮንሺፕ ኢትዮጵያ ሁለተኛውን የወርቅ ሜዳሊያ በታምራት ቶላ አማካኝነት አግኝታለች። ከጥቂት ደቂቃዎች በፊት በተጠናቀቀው የወንዶች ማራቶን ውድድር ባለድል የሆነው ታምራት ከበርሊኑ ቻምፒዮንሺፕ ወዲህ በኬንያው አቤል ኪሩይ ለ13 ዓመታት ያክል ተይዞ የቆየውን የርቀቱን ቻምፒዮንሺፕ ክብረ ወሰን አሻሽሏል። ውድድሩ ሊጠናቀቅ 10 ኪሎ ሜትሮች ገደማ ሲቀረው ጀምሮ ከተፎካካሪዎች ተነጥሎ ወደፊት የገሰገሰው ታምራት ቶላ ውድድሩን በ2 ሰዓት ከ5 ደቂቃ ከ36 ሰከንድ በድል አጠናቋል። ይህ ሰዓት አቤል ኪሩይ ከገባበት ሰዓት ከ1 ደቂቃ በላይ የፈጠነ ነው። የሀገሩ ልጅ ሞስነት ገረመው በ1 ደቂቃ ከ8 ሰከንድ ዘግይቶ በመግባት የብር ሜዳሊያ አሸናፊ ሆኗል። ቤልጅየምን የወከለው ትውልደ ሶማሊያዊው ባሽር አብዲ በበኩሉ 2 ሰዓት ከ6 ደቂቃ ከ49 ሰከንድ በሆነ ሰዓት 42 ኪሎ ሜትር ማካለል የሚጠይቀውን ውድድር በማጠናቀቅ የነሐስ ሜዳሊያ ተሸላሚ መሆኑን አረጋግጠዋል። ከዛሬው የወንዶች ማራቶን ድል በፊት በትናንትናው ዕለት በተደረገው የሴቶች 10,000 ሜትር ውድድር በመጨረሻዎቹ ደቂቃዎች ለአስጨራሽ ፉክክር ያደረገችው ለተሰንበት ግደይ የወርቅ ሜዳሊያ ለኢትዮጵያ አስመዝግባለች። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከሌሎች ዝግጅቶቻችን ጋር አብራችሁ ቆዩ።
ዓለም ዜናውን አደመጥን። የእሁድ ሐምሌ 10 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ውድ አድማጮች፣ ፕሮግራማችንን ከአጭር ሞገድና ከኢትዮ ሳት በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ልታዳምጡ ትችላላችሁ። በመግቢያው የዘረዘርኳቸውን ቅንብሮች በቅደም ተከተል እናቀርባለን። የዩናይትድ ስቴትስ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣቶች ጋር የተደረገ ውይይት ይቀድማል። 700 የሚሆኑ ከተለያዩ የአፍሪካ ሀገሮች የተመረጡ ወጣቶች ዩናይትድ ስቴትስ ውስጥ በሚገኙ የከፍተኛ ትምህርት ተቋማት የልምድ ልውውጥ እያደረጉ ይገኛሉ። የማንዴላ ዋሽንግተን ፌሎሺፕ በሚባለው በዚህ መርሃ ግብር ውስጥ ተሳታፊ ከሆኑ ኢትዮጵያውያን ጋር በተከታታይ ውይይቶች እያካሄድን ሲሆን የዛሬዎቹን እንግዶች ሀብታሙ ስዩም ያስተዋውቀናል።
በየዓመቱ ከ30 ሺህ በላይ አፍሪካውያን ወጣቶች ዩናይትድ ስቴትስ በሚገኙ እውቅ የትምህርት ተቋማት ሙያዊ የልምድ ልውውጥና ስልጠና ዕድል በሚሰጠው የማንዴላ ዋሽንግተን ፌሎሺፕ ተሳታፊ ለመሆን ይወዳደራሉ። ከእነዚህ መካከል ተመርጠው በመርሃ ግብር ውስጥ የሚካተቱት ግን ከአንድ ሺህ ያነሱ ናቸው። ኢትዮጵያ ውስጥ የነበረውን የጋለ ፉክክር አልፈው ወደዚህ ሀገር ከመጡት ወጣቶች ጋር ዛሬ እናስተዋውቃቸዋለን። የዛሬ እንግዶቼ አቤል ኃይለ ጊዮርጊስና ዶክተር ምስክር ካሳሁን ናቸው። አቤል የምህንድስና ባለሙያ ሲሆን ባምቡላብ የተሰኘ ከቀርቀሃ ለስነ ምህዳር ሆነ ለሰዎች የላቀ ጠቀሜታ ያላቸውን ቁሳቁሶች የሚያመርት ተቋም መስራች ነው። ከዘርፉ ጋር የተገናኙ ስልጠናዎችንና የማማከር ስራዎችንም ይሰራል። ስለ ቆይታውና ተያያዥ ጉዳዮች ያጫውተናል። አቤል፣ እንኳን ደህና መጣህ ወደ ውይይታችን።
አመሰግናለሁ ሀብታሙ፣ እንኳን ደህና ቆየኸኝ።
ሌላዋ እንግዳችን ዶክተር ምስክር ካሳሁን ናት። ዶክተር ምስክር የአእምሮ ጤና ስነ ልቦና ሕክምና ጉዳዮችን ከሚመለከቱ ትርፍ ያልተቋቋሙ እንቅስቃሴዎቿ በተጨማሪ መርሃ ግብሮችን በማስተባበርና በዲጂታል ግብይት ዘርፍም የላቀ ልምድ አላት። ዶክተር ምስክር ግሎባል ኢንስፓየርድ ቮለንቲር በመጻሪው ጂአይቪ ሶሳይቲ ኢትዮጵያ የተባለ የሕክምና ባለሙያዎችን በማህበረሰብ አቀፍ የሰብአዊ ተግባራት ላይ የሚያሰማራ ተቋም አጋር መስራችና ዋና ስራ አስኪያጅ ናት። ዶክተር ምስክር አንቺም እንኳን ደህና መጣሽ።
አመሰግናለሁ ስለጋበዛችሁኝ።
ሁለቱ እንግዶቼ በአሁኑ ሰዓት ኒው ጀርሲ በሚገኘው ሩትገርዝ ዩኒቨርሲቲ ውስጥ ይገኛሉ። የመጀመሪያ ጥያቄ ላስቀድም። እንግዲህ ሁለታችሁም የጋለ ፉክክር አልፋችሁ ነው በማንዴላ ዋሽንግተን መርሃ ግብር ውስጥ ተሳታፊ የሆናችሁት። ተመራጭ አድርጎናል የምትሏቸውን የተወሰኑ ጠንካራ ጎናችሁን ማወቅ እንፈልጋለን። ለዚህ ስኬት ያበቃችሁን ሚስጥሮች በተወሰነ መንገድ ብታካፍሉን እንወዳለን። አቤል፣ ከአንተ ልጀምርና በዳኞች ፊት እንድመረጥ አድርጎኛል፣ አግዞኛል የምትላቸው እንቅስቃሴዎችህ ምን ነበሩ ሀገር ቤት በነበርክበት ጊዜ?
እሺ፣ አመሰግናለሁ ሀብታሙ። ያው በየአመቱ በአሜሪካ መንግስት ድጋፍ ከአፍሪካ ከተለያዩ አፍሪካ ሀገሮች ወደ 700 የሚሆኑ አፍሪካውያን ወጣቶች እየተመረጡ ስልጠና የሚወስዱበት ፕሮግራም ነው። እዚህ ፕሮግራም ከመሳተፋችን በፊት የተለያዩ የአፕሊኬሽን ፕሮሰሶችን እንደዚሁም የውድድር ሂደቶችን አልፈን ነው እዚህ የመጣ ነው እና እንደዚህ አይነት ነገሮች በሚኖሩ በሶስት ሴክተሮች ላይ ነው አክቹዋሊ ወጣት ባለሙያዎቹ የሚመረጡት፣ ቢዝነስ ሊደርሺፕ ወይም ደግሞ የግል ስራን የሚመሩ ወጣቶች፣ እንደዚሁም በመንግስት ተቋማት ላይ የተሻለ ስራ የሰሩ ሰዎች እና የሲቪል ተቋማት ላይ ደግሞ ሻይን ያደረገ ወይም ደግሞ የተሻለ ስራ የሰሩ ወጣቶች ናቸው ከሁሉም የአፍሪካ ሀገሮች የሚመረጡት። ስለዚህ እኔም የአፕላይ አድርጌ የነበረው የቢዝነስ ሊደርሺፕ ትራክ ላይ ነው። ምክንያቱም በአሁኑ ሰዓት የራሴን ድርጅት መስርቼ እየመራሁ እገኛለሁኝ በኢትዮጵያ ባምቡ ላብስ የተባለው ድርጅት የተለያዩ የስራ እድሎችን በመፍጠር ለኢንቫይሮንመንት ምቹ የሆኑ ፕሮዳክቶችን ውጤቶችን በማምረት እንደዚሁም የተለያዩ ፖዚቲቭ የሆኑ ነገሮችን በማምጣታችን የተሻለ ስራ ሰርታችኋል ተብሎ ታምኖብን እንደተመረጥን ተስፋ አደርጋለሁ።
አመሰግናለሁ አቤል። ወደ ዶክተር ምስክር ልሻገር። ዶክተር ምስክር፣ ውድድሩ እጅግ የጋለና ፉክክር የበዛበት እንደሆነ እናውቃለን፣ ሰምተናልን። ምናልባት በዳኞች አይን ውስጥ ትኩረት አግኝተውልኛል የምትያቸው ሀገር ቤት ውስጥ በነበርሽበት ጊዜ ያቀረብሻቸው የተሳተፍሽባቸው እንቅስቃሴዎች ምን ነበሩ?
እሺ፣ አመሰግናለሁ አካሙ። አይ ቲንክ ከሌሎቹ የተሻለ እንድንመረጥ ያደረገኝ ብዬ የማስበው በራስ ተነሳሽነት ያደረግኳቸው የተለያዩ ስራዎች ናቸው ብዬ አስባለሁ። እኔ ያለሁበት ትራክ ከአቤል የተለየ ነው። ሲቪክ ኢንጌጅመንት ይባላል እና ህብረተሰብ ላይ በምንሰራው ስራ ምክንያት የተመረጥን ሰዎች ያለንበት ትራክ ነው። ሶ እኔ የምሰራው ከኤንጂኦ ጋር የተያያዘ ህብረተሰብ ጤና ጋር፣ ነጻ ሕክምና መስጠት ጋር የተያያዙ ስራዎች በሙሉ እንድመረጥ አድርጎኛል ብዬ አስባለሁ። በራስ ተነሳሽነት የምናደርጋቸው እንቅስቃሴዎች፣ ፈንድሬዚንግ ኢቨንቶች፣ ሕክምና ስፍሬት በነበርኩበት ጊዜ የምሰራቸው የነበሩ አክቲቪቲዎች እንድመረጥ አድርጎኛል ብዬ አስባለሁ።
እንግዲህ ሁለታችሁም በአሁኑ ሰዓት በማህበረሰብ ተኮር ምርምር ዘርፍ ስም ባለው ሮትገርዝ ዩኒቨርሲቲ ኒው ጀርሲ ውስጥ ትገኛላችሁ። ቆይታችሁ ምን ይመስል ነበረ? በነባር ተሰጧችሁ ላይ የጨመረው ነገር ምን አለ? የእስካሁን ቆይታችሁን እስቲ ባጭሩ አስቃኙን። አቤሎ፣ ዳንተ ልመለስ።
እሺ፣ አመሰግናለሁ። ያው ከዚህ ራትገርስ ከመምጣታችን በፊትም የተለያዩ ስራዎችን ስንሰራ ነበረ። ቀደም ሲል ለመጥቀስ እንደሞከርኩት እዚህ ከመጣሁ በኋላ እኔ በግል ያገኘሁት ነገር ቀጣይ የምሰራውን ስራ ከኢትዮጵያ ውጪ በሌሎች አፍሪካ ሀገሮች ላይ የማስፋት እቅዱ ስላለኝ እዚህ ደግሞ ያገኘኋቸው አፍሪካውያን ወጣቶች እዚህ ያገኘኋቸው አፍሪካውያን ባለራዕዮች ጋር አብረን በመሆን ያለኝን ሀሳብ ወደ መሬት በደንብ ማውረድ እንድችል እጅግ ብዙ መደላድሎችን ፈጥሮልኛል ብዬ አስባለሁ። ይህንንም ነገር ለማስቀጠል ቀጣይነት እንዲኖረው ራትገርስ ዩኒቨርሲቲ በተለያየ መልኩ እንደሚያግዘን ቃል ገብቶልናል። ስለዚህ እዚህ በመምጣት ያገኘሁት ነገር ከሌሎች ሰዎች ጋር ኔትወርክ የማድረግ ከአፍሪካውያን ወጣት ባለራዕዮች ጋር አብረን የጋራ ራዕይ የጋራ ሀሳብ ይዘን እንድንሰራ ረድቶኛል። እሱን ለመግፋት ወደ ውጤት ለማድረስ ደግሞ ተጨማሪ ስራዎችን እንሰራለን ማለት ነው።
አመሰግናለሁ። ዶክተር ምስክር፣ ወደ አንቺ ልምጣና በእስካሁን ቆይታሽ ወደ ሀገር ቤት በምትመለሽበት ጊዜ እንድትተገብሪው መነሻ ወይም የንሸጣ ምንጭ የሆኑሽ አሰራሮችን ወይም የትምህርት ሂደቶችን አይተሽውን?
እሺ፣ ለእኔ በጣም ጎልቶ የታየኝ አንደኛ በጣም ብዙ ማሰብ እንዳለብን ብዙ አርቀን ለሀገራችንም ከሀገራችንም ደግሞ አልፈን ለአህጉራችን ለአፍሪካ ጭምር ብዙ ማሰብ እንዳለብን፣ ፕላን ስናደርግ በትንሹ መገደብ እንደሌለብን፣ ይሄ ድሪም ሃርድ ድሪም ቢግ የሚባለውን ነገር በጣም ተምሬያለሁ ብዬ አስባለሁ። ስለዚህ ስመለስ በትንሹ ሳይሆን ማስበው በጣም አርቄ አስፍቼ እንዳስብ አድርጎኛል። ሌላው ደግሞ ከአሜሪካን ሲስተም የተማርኳቸው እንደ ኔትወርኪንግ ላይ በደንብ ራስን ማስተዋወቅ ከሌሎች ጋር ወጣ ብሎ በደንብ ገፍቶ ስራችንን የማስተዋወቅ ነገር ከሌሎች አፍሪካን ሀገሮች ከመጡ ሰዎችም ከአሜሪካኖችም ያየሁት እሱን ነበርና እሱን ይዤ መለሳለሁ ብዬ አስባለሁ። ሌላው የተለያዩ ሊደርሽፕ ስኪሎች ላይ ራስን ለምሳሌ ማወቅ ላይ ለምሳሌ ስትሬንግዛችን ምንድን ነው የሚለውን ነገር እንዴት የተለያዩ ፕሮፖዛሎች እንሰራለን፣ ግራንቶች እንዴት እናገኛለን የሚሉ ጠለቅ ያሉ ቴክኒካል ነገሮችንም አስተምራውናልና እነሱን ይዤ መለሳለሁ። ከቲሚ ጋርም ደግሞ እነዚህ ነገሮች ላይ ተራበታለሁ ቢያስባሉ እነዚህ ነገሮች ተምሬያለሁ።
አቤል ወደ አንተ ልምጣ። በአንተ መስክ ውስጥ የተለያዩ ቦታዎችን የተመለከትክ፣ በተለያዩ ቦታዎች ላይ የሚገኙ ተቋማትን የጎበኘ ይመስለኛል፣ የተለያዩ ሰዎችንም አግኝተሃል። በእስካሁን ቆይታ የአንተን ቀልብ የያዙ የትኞቹ ጉዳዮች ናቸው?
በመጀመሪያ እዚህ ረትገርስ ዩኒቨርሲቲ ለመመደብ ምክንያት የሆነን የምንሰራቸው ስራዎች ታይቶ ዩኒቨርሲቲው ደግሞ ስፔሻላይዝ ያደረገባቸው ሴክተሮች ታይተው ለዚህ አፕሮፕሬት ነው በሚል ነው ወደዚህ የተመደብ ነው። እዚህም ከመጣሁኝ በኋላ በጣም ብዙ የሚገራርሙ የስራ ኃላፊዎች ጋር የመገናኘት የአሜሪካን ሲስተም ወደ ኢትዮጵያ ወይም ደግሞ ወደ አፍሪካ በምናመጣበት ጊዜ እንዴት ነው አዳፕት ማድረግ የምንችለው የሚሉ የተለያዩ ነገሮችን በትምህርት ለማግኘት ሞክሬያለሁኝ። ከዛ በዘለለ ደግሞ በቢዝነስ ሊደርሺፕ ላይ አንድ ሜንቶሮች ይመደቡልናል፣ በየሴክተራችን ያሉ ሜንቶሮች። እነዚህ ሜንቶሮች የእኛን ሀሳብ ተረድተው ሀሳባችን ወደ ተሻለ ደረጃ እንዲያድግ የሚያግዙን ሰዎች ናቸው። በእኔ በኩልም የተመደቡልኝ ሜንቶሮች ለእኔ ከምሰራው ስራ ጋር እጅግ በጣም አፕሮፕሬት የሆነ ድጋፍ የሚያደርጉልኝ ሰዎች ሆኖ አግኝቻቸዋለሁኝ። ግንኙነታችን ደግሞ እዚህ የሚቋረጥም አይደለም። ገና ሰፋ ያሉ ፕሮጀክቶችን ለቀጣይ አብረን መስራት የምንችልባቸውን ነገሮች እያመቻቸን ያለ ነው። በጣም ትልቅ ኦፖርቹኒቲ ነው የፈጠረልኝ ኔትወርክ ከማድረግ አንጻር፣ እንደዚሁም ደግሞ ቢዝነሱን የምንሰራውን ስራ ይበልጥ ሻይን እንዲያደርግ። እየሰራን ያለነው ስራ ጥሩ ቢሆንም ኢትዮጵያ ውስጥና አዲስ አበባ ላይ ብቻ መቅረት እንደሌለበት ማመን ችያለሁ። ወደ ሌሎች የአፍሪካ ሀገሮች በማውጣት ብዙ ስራዎችን ብዙ ኢምፓክት በማምጣት ለህብረተሰቡም ተጠቃሚ ማድረግ የምንችልባቸው መንገዶች እንዳሉ ለማየት ችያለሁ። ያገኟቸው ሰዎች እጅግ በጣም ሪሶርስፉል ናቸው። በጣም ለቢዝነሱም ለእኔም እንደ ሀገርም ሊጠቅሙ የሚችሉ ሰዎች ናቸው። ኢትዮጵያውያንም ሆነው እዚህ ሀገር የተለያዩ ስራዎችን እየሰሩ ያሉ በእኔ በምሰራው ስራ ላይ በጣም የተሻለ ነገር የሰሩ ሰዎች ጋርም የመገናኘት እድሉ ገጥሞኛል። እሱም ሌላ ኦፖርቹኒቲ ነው። ወደ ሀገር ቤት ስንመለስ እንዴት አድርገን ያንን እናስቀጥላለን የሚለውንም ነገር መስመር እያስያዝን ነው። ሰው ያገኘሁት ነገር እጅጉን ጠቃሚ ሆኖ ነው ያገኘሁት እስካሁን።
ቀደም ብላችሁ የጠቀሳችሁት አንድ ነገር አለ። ከሌሎች የአፍሪካ ሀገራት ከመጡ ወጣቶች ጋራ የመነጋገርና ሀሳቦችን የመለዋወጥ እድሉን አግኝታችኋል። በግላችሁ ከሰማችኋቸው የአፍሪካውያን ተሞክሮ እጅግ የተመሰጣችሁበት ይኖር ይሆን?
በጣም ብዙ ኢንስፓይሪንግ የሆኑ ሰዎችን አግኝቻለሁ የሚሰሩ እና በተለይ ደግሞ የእኛ ሲቪክ ኢንጌጅመንት ስለሆነ የተለያዩ ቻሌንጆች ላይ የሚሰሩ ስፔሻሊ የሴቶች ጀንደር ቤዝድ ቫዮለንስ ላይ የሚሰሩ ሰዎች፣ በጣም በትልቅ ስኬል አድቮኬሲ ላይ የሚሰሩ ሰዎች ሶሻል ሚዲያን ተጠቅመው አፕሊኬሽኖችን ተጠቅመው የተለያዩ መልእክቶችን የሚያደርሱ ሰዎች አግኝቻለሁ እና በጣም የሚገርመኝ ግን በሀገራቸው ብቻ የተገደቡ አይደሉም። ከሀገራቸው ወጥተው ስለ አፍሪካ ማሰብ የሚችሉ ሰዎችን ነው ያገኘሁት እና እነዚህ ለየት ያሉ ተሞክሮች ናቸው ብዬ አስባለሁ።
አቤል፣ ወደ አንተ ልመለስና ወደ ሀገር ቤት በቅርቡ ትመለሳላችሁ። ከተመለሳችሁ በኋላ ደግሞ በዚህ ያገኛችኋቸውን ልምዶችና ትምህርቶች በተለያየ መንገድ እንድትተገብሩም ይጠበቃል። አንተ ከምትታወቅበት በተለይ ደግሞ ስነ ምህዳርን የጠበቀ ለሰዎች ጥቅም የሚሰጡ ቁሳቁሶችን በማዘጋጀት በመንደፍና በማምረት ዘርፍ ዙሪያ ምን ነገሮችን ለማድረግ አስበሃል? ለአድማጮችም ትንሽ አስታውሰን ቀደም ብለህ የአንተ ከምትታወቅባቸው ስራዎች መካከል።
እሺ፣ ያው የኔ ድርጅት ባምቡላብስ የተባለው ድርጅት ቀርቀሃን በመጠቀም የተለያዩ ፕሮዳክቶችን እናመርታለን። ከዚህም ውስጥ የቀርቀሃ ባይስክል፣ የቀርቀሃ ዊልቸር ተጠቃሾቹ ናቸው። ሌሎች ፕሮዳክቶችም አሉን። ይሄንን ቀርቀሃ የመረጥንበት ምክንያት ያው ያለንን ሪሶርስ አንደርስታንድ በማድረግ ሪሶርስ መኖሩ ብቻ ሳይሆን የሜካኒካል ፕሮፐርቲውም ለተለያዩ ነገሮች መስራት የምንጠቀምበት ሆኖ ስላገኘሁት ይህንን ነገር ተጠቅሜ ያለንን ሪሶርስ ተጠቅሜ ያለንን ችግር መፍታት እችላለሁ። ሚሊዮኖች የመንቀሳቀሻ ማቴሪያል ወይም ደግሞ እጦት ምክንያት ሀሳባቸው እንዳይፈጽሙ እክል ፈጥሮባቸዋል እና እኔ የምሰራቸው ስራዎች ሀገር በቀል በሆነ ማቴሪያል፣ ሀገር በቀል በሆነ እውቀት፣ ሀገር በቀል የሆኑ ችግሮችን ደግሞ ራሳችን መፍታት እንዳለብን በማሰብ ነው። በዚህም ብዙ ሰዎች ተጠቃሚ ሆነዋል። ለወደፊትም ሰፋ አድርጌ ማድረግ መስራት ነው የማስበው። ይሄንን ሀሳቤን ይዤ ስመጣ ወደዚህ ወደ ረትገርስ ዩኒቨርሲቲ በዚህ በማንዴላ ዋሽንግተን ፌሎውሺፕ 700 አፍሪካውያን ተመጥተዋል የሚል ሀሳብ ቀደም ሲልም ለማንሳት ሞክሬያለሁ። ከዛ ውስጥ 35 አካባቢ የምንሆን ኢትዮጵያውያንን ተመርጠን ወደ አሜሪካ ሀገር መተን ስልጠና ተለያዩ ኢንስቲትዩቶች ላይ እየወሰድን ያለ ነው። ሁሌም ሌሎች ከዚህ ፊት ያለፉ ፌሎዎች ሲነግሩን ኢትዮጵያዊ ሆነን መጥተን አፍሪካዊ ሆነን ተመለስን ብለው የሚነግሩን ነገር ነበርና እሱን አሁን በአካል ነው እኔ ሴንስ ያደረኩት። ምክንያቱም ስመጣ የሆነ ነገር ይዤ አግኝቼ ተመልሼ የምሰራውን ስራ በተቻለ መልኩ መስራት እችላለሁ የሚል ሐሳብ ነበር ይዤ የመጣሁት። እዚህ ከመጣሁ በኋላ ግን ችግር መፍታት ያለብኝ የኢትዮጵያን ብቻ አይደለም፣ አፍሪካ ውስጥ ያለውንም ችግር የመፍታት አቅሙ የመፍታት ኃላፊነቱ እኔ ላይ ነው ያለው። ስለዚህ የአፍሪካን ችግር መፍታት ያለብኝ እኔ ነኝ የሚል የአፍሪካዊነትም ስሜት ጭምር ይዤ እንድመለስ ነው የረዳኝ። ሶ በዚህም ከዚህ በፊትም እንደተናገርኩት ከኢትዮጵያ ባለፈ በሌሎች የአፍሪካ ሀገራት ላይ ብራንች አድርገን የመስራት ሐሳቡ ነበረን። እዚህ ከመጣሁኝ በኋላም ደግሞ ባገኘኋቸው ወጣቶች አማካኝ አፍሪካውያን ወጣቶች አማካኝነት ይሄንን ህልሜን ለማሳካት በሩ የተከፈተልኝ ያክል ነው የተሰማኝና በጣም ትልቅ ደስታና ትልቅ ተነሳሽነት ነው አሁን ይሄ ለመመለስ የተዘጋጀሁት።
ዶክተር ምስክር፣ አንቺስ ወደ ሀገር በምትመለሽበት ጊዜ ምን ለመስራት አስበሻል? በተለይ ደግሞ ከምትታወቂባቸው ኃላፊነቶችና ስራዎች መካከል አንዱ በጎ ፈቃደኛ የሆኑ የህክምና ባለሙያዎችን በማስተባበር የምትሰጧቸው ስራዎች ነው። ስለሱ ስራ እስቲ በጥቂቱ ንገሪንና ከሱ ጋር በተያያዘ ምን ነገሮች ለማድረግ እንዳሰብሽ ለአድማጮቻችን ንገሪልን።
እሺ አታሙ፣ እኔ የምሰራበት ድርጅት ጊቭ ሶሳይቲ ኢትዮጵያ ይባላል። የሎካሊ ሬጅስተርድ የሆነ በጎ ፈቃደኞች ወይም ኤንጂኦ ነው። አንድ አመት ተኩል ሆኖናል ይሄን መስራት ከጀመርን። ሙሉ ለሙሉ በበጎ ፈቃደኛ ሐኪሞች የሚሰራ ስራ ነው። በየወሩ ነጻ ህክምና እንሰጣለን። ከ300-500 ለሚሆኑ ሰዎች በአንድ ቀን ውስጥ ነጻ ህክምና እንሰጣለን። የኤች አይቪ ምርመራ ጨምሮ የላብራቶሪ የመድኃኒት መስጠት እንዲሁም ደግሞ የተለያዩ የልብ ህክምና ስክሪን ማድረግ እንደዚህ ሰርቪሶች እንሰጣለን። እስካሁን ድረስ ወደ 2500 የሚሆኑ ሰዎችን ትሪት አድርገናል። ባለፉት አንድ አመት ተኩል ውስጥ ወደ 800 የሚሆኑ በጎ ፈቃደኛ የህክምና ባለሙያዎችን ደግሞ አሳትፈናል። ኢቨንቶቻችን ላይ ወደ 14 የሚሆኑ የህክምና ኢቨንቶች ነው ያዘጋጀ ነው። እንዲሁም ደግሞ የአእምሮ ጤና አድቮኬሲ ላይ ወይም ደግሞ ትምህርት ላይ እንሰራለን። ሶ ስመለስ ይሄንን በሰፊው እንድሰራ ነው ኢንስፓየርድ ሆኜ የተመለስኩት ማለት ነው። ኒዱ አለ በጣም አገራችን ውስጥ አቅም የሌላቸው ሰዎች ግን ህክምና የሚፈልጉ ብዙ ሰዎች አሉ። በተለይ ህጻናት፣ ሴቶች እና አረጋውያን ይሄን ይፈልጋሉ። ስለዚህ ከተለያዩ በጎ አድራጎት ድርጅቶች ጋር በሰፊው ይህንን እንድሰራ እንዲሁም ደግሞ የመንግስት አካላትን አፕሮች እንዳደርግ የተለያየ ግል ሴክተር ላይ ያሉ በሙሉ እንዴት አድርጌ በጋራ አምጥቼ መስራት እንደምችል ብዙ ተምሬበታለሁ። ስፔሻሊ ደግሞ እዚህ በነበርኩበት ጊዜ ፐብሊክ ሄልዝ ላይ የሚሰሩ የተለያዩ የመንግስት ባለስልጣናቶችን፣ የግል የኤንጂኦ ላይ የሚሰሩ ሰዎች የማግኘት እድሉ ነበረኝ እና ከእነሱ ቤስት ፕራክቲስ የሚባሉትን ለማየት ችያለሁ። የትኛው ይሰራል፣ የትኛው አይሰራም፣ ምን ማድረግ እንችላለን፣ ከዚህ ወስደን ልምድ ቀጥታ ወደ ኢትዮጵያ ደግሞ ምን ማምጣት እንችላለን የሚሉ ነገሮችን ማየት ስለቻል ተመልሼ በምሄድበት ጊዜ ከአዲስ አበባ ውጭ ራሱ እንዴት አድርገን ማስፋፋት እንችላለን፣ በተለይ ተፈናቃዮች አሉን፣ ከአዲስ አበባ ውጭ በጣም የህክምና ፍላጎት አለ። ስለዚህ በጎ ፈቃደኞችን ኢንጌጅ እያደረግን የተለያዩ ሴክተሮችን በጋራ እያመጣን እንዴት አድርገን መስራት እንችላለን የሚለውን ብዙ ተጨማሪ ሀሳቦች ይዤ ተመልሻለሁ እና ከቲሜ ጋር ስመለስ በሰፊው ዲስከስ አድርገን ስራችንን ደግሞ አስፍተን እንደምንቀጥል ተስፋ አደርጋለሁ።
እጅግ በጣም አመሰግናለሁ ሁለታችሁንም፣ አቤል ኃይለ ጊዮርጊስ እና ዶክተር ምስክር ካሳሁን የዘንድሮው የማንዴላ ዋሽንግተን ፌሎሺፕ ተሳታፊዎች መካከል ናችሁ። በነበራችሁ ቆይታ የገበያችሁትን ቁም ነገር ለአድማጮች ስላካፈላችሁ በእጅጉ እናመሰግናለን። በተመሳሳይ በሌሎች ጊዜያት በሌሎች ፕሮግራሞች እንደምንገናኝ አስባለሁ። መልካም ቀን ይሁንላችሁ።
እናመሰግናለን።
የጅማ ዩኒቨርሲቲ ተማሪዎች የሰሩት የአፈር መመርመሪያ ማሽን ኬንያ ውስጥ በተካሄደ ዓለም አቀፍ ውድድር አንደኛ ሆኖ አሸንፏል። ማሽኑ የአፈርን ባህሪ በመመርመር መሬቱ ምን አይነት አዝርዕት ማብቀል እንደሚችልና አፈሩ ምን አይነት ንጥረ ነገር እንደሚያስፈልገው ምክረ ሐሳብ የሚሰጥ እንደሆነ ተነግሯል። ዩኒቨርሲቲው ማሽኑን ወደ አርሶ አደሮች ለማድረስ ከሚመለከታቸው ባለድርሻ አካላት ጋር እየሰራ እንደሆነ አስታውቋል። ገብረ ሚካኤል ገብረ መድህን ዘገባ አለው።
ጥጋቡ አብርሃም ማሽኑን ከሰሩት ወጣቶች መካከል አንዱ ነው። በግብርናው ዘርፍ የተሰሩ አዳዲስ ቴክኖሎጂዎችን እያወዳደረ የሚሸልም ዓመታዊ ፕሮግራም በአፍሪካ እንደሚካሄድ ይናገራል። በኬንያ በዓለም ባንክ ድጋፍ በተዘጋጀው በዘንድሮ ፕሮግራም እሱና ጓደኞቹ በጅማ ዩኒቨርሲቲ የሰሩት ማሽን አንደኛ በመውጣት መሸለሙን ገልጿል።
በጣም ትላልቅ አገራት የተሳተፉበት ነው። የነሱ ሰዎች ያሉበት ነው። ትላልቅ የዩናይትድ ኔሽን ኦርጋኒዜሽን የነሱ አካላት ያሉበት ነው። እዛ ላይ ሰፋ ያለ ጊዜ ወስደው ሲስተሙን አይተው ከገመገሙ በኋላ በአፍሪካ ኢትዮጵያ አሸነፈች የሚል ነገር ወጣ። እንግዲህ የኛ ስራ ማለት ነው። የኛ ማሽን በዛ ላይ አንደኛ ሆና አሸነፈች። እዛንን እውቅናውን ሰጡን። ይህ ዲቫይስ እውነትም አፍሪካዊ ማሽን ነው። አፍሪካን ያገናዘበ የአፍሪካን ሕዝብ ተጠቃሚውን ያወቀ ማሽን ነው በሚል እዛ እንግዲህ ዓለም አቀፍ እውቅና እንድናገኝ የሆነው በኬንያ ናይሮቢ ላይ በዓለም ባንክ አስተባባሪነት በተዘጋጀ ውድድር ላይ ነው።
ማሽኑን ከሰሩት ወጣቶች ሁለቱ የአርሶ አደር ልጆች መሆናቸውን የሚገልጸው የአርቲፊሻል ኢንተለጀንስ ፕሮግራመር የሆነው ጥጋቡ አብርሃም ሐሳቡ የመጣው በ2012 ዓመተ ምህረት እንደሆነና በ2013 ዓመተ ምህረት ጥንስሱ ወደ ተግባር እንደተሸጋገረ ይናገራል። ይህን ማሽን ለመፍጠር የተነሳሱበትን ምክንያት እንዲህ ያብራራል።
ምን መስራት እንችላለን የሚለው ነገር ከመጀመሪያ ዓመት አንስተን እናይ ነበር። ሁለተኛ ሶስተኛ ዓመት ያለን ስንሄድ ፕሮጀክቶች እንድንሰራ ይጠይቁናል። ስለዚህ ያ ምንድነው ወደ ገበሬው ወደ ማህበረሰቡ ስንሄድ ምን ችግሮች አሏቸው የሚለውን ነገር እንድናይ አይን ከፈተ። ግብርና ደግሞ አንገብጋቢ ችግርም ነው። ግብርና ላይ ያለው ችግር ማለት ጉሮሮ የሚይዝ ችግር ስለሆነ ስንመረቅ አንድ የማህበረሰቡን ችግር ልፈታ የሚችል ነገር ይዘን ነውጣ በሚል ተስማምተን ክረምት ወደ ቤት ስንሄድ አሳይመንት ተሰጣጣን። እኔ ክፍለ ሀገር ነው የሚሄደው፣ እነሱ አንዱ የአዲስ አበባ ልጅ ነው፣ አንዱ ደግሞ ሌላም ክፍለ ሀገር የሚሄድ ነው። ስንሄድ ያየነው ችግር አለ፣ አሁን እኔ በአካባቢያችን ያየሁት አለ። ሰው የተለያየ ስም ይሰጠዋል። ብዙ ጊዜ ክሮፖች ይቃጠላሉ፣ አዝርት ከተዘራ በኋላ ይቃጠላል፣ ውጤት ፍሬያማ ሳይሆን ይቀራል። አንዳንዴ በጣም ያድግና በጣም ያድግና መሸከም ሲያቅተው ይወድቃል። ሰው እንግዲህ በየአካባቢው የተለያየ ትርጉም ይሰጠዋል። ይሄ ምን አይነት ይሄ ነው አንድም ትሪገር ያደረገኝ እንደ ሀሳብ ደረጃ። ስለዚህ መጀመሪያ ድራፍት ሰራው ወይ አሳይመንት ተወጣሁ ማለት ነው። እነሱም ራሳቸውን ይዘው መጡ። ተቀምጠን እኔም ራሴን ፒቻረኩላቸው ሶስት ነን። እሱም ራሱን ያመጡትን አወሩ። ይሄ ሚዛን ደፍቶ ተገኘ።
የመጀመሪያ ዲግሪ ተማሪዎች እያሉ የፈጠራ ስራውን የጀመሩት ተማሪዎቹ ዩኒቨርሲቲው ብሩህ አእምሮ ላላቸው ተማሪዎች የሚሰጠው የማበረታቻ እድል ተጠቃሚዎች ነበሩ። ይህን እድል ሲያገኙ የፈጠራ ስራቸውን አጠናክረው እንደቀጠሉበትም በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት የሳይንስ ዳይሬክተር ኢንጂነር ኤፍሬም ዋቅጅራ ይገልጻሉ።
ብሪሊያንት አይዲያ ያላቸው ተማሪዎች አሉ። ነሰሰርሊ ትልቅ ግሬድ ያላቸው ማለት አይደለም። እና እነዚህ ብሪሊያንት ተማሪዎችን አስቀርሰን ሁለተኛ ዲግሪያቸውን እንዲሰሩ የምናደርግበት ዘዴ አለን። አሁንም በተጨማሪ በጅማ ዩኒቨርሲቲ ማለት ነው። በዛ ሁለቱ ከዛ ግሩፕ ቀርተው ሁለተኛ ዲግሪ ትምህርት ሰጠናቸው። እነዚያ ልጆች በትምህርታቸው በተጓዳኝ ይህን ስራ እያዳበሩት ስራውን በመቀጠል ጥሩ ደረጃ ያደርሰውታል።
ማሽኑን የፈጠሩት ወጣቶች ትምህርታቸውን ካጠናቀቁ በኋላ ማሽናቸውን ወደ ስራ ለማስገባት ሌሎች ፈጠራዎችንም ለማከናወን የሚያግዝ ኦሚሽቱ ጆይ የሚባል ድርጅት አቋቁመዋል። ማሽኑን በማስተዋወቅ ረገድ አብሯቸው የሚሰራ ደቦ ኢንጂነሪንግ የተባለ አጋር ኩባንያም አላቸው። የደቦ ኢንጂነሪንግ ስራ አስኪያጅና በጅማ ዩኒቨርሲቲ የቴክኖሎጂ መምህር አቶ ጀርሚያ ፈይሳ እንደሚሉት ማሽኑ የአፈር ናሙና በመውሰድ በአጭር ጊዜ ውስጥ ባህሪውን ይተነትናል።
የአፈር ሳምፕሉን ወስዶ ይህ አፈር ጣባውን ከነገረ በኋላ ምን መትከል እንዳለበት ይሄኛው ለዚህ ይሆናል ብሎ ምክር ሀሳብን ጨምሮ ይሰጣል ማለት ነው። ይሄኛው ቴክኖሎጂ
ከዚህ በፊት የአፈር ባህሪን ለመመርመር ናሙና ሲወሰድ የነበረው ከተለያዩ ቦታዎች ሳይሆን ከአንድ ቦታ ነው የሚሉት አቶ ጀርሚያ የሚሰጠው ምክረ ሐሳብም ለሰፊ የእርሻ መሬት ወካይ እንዳልነበረ ይገልጻሉ። ይህ መሳሪያ ግን ይህን ችግር እንደሚፈታው ያብራራሉ።
አንድ ሳምፕል ከሆኔ ሰፈር ወይ ከኔ ቦታ ይወሰድናል፣ ወደ ላብራቶሪ ይሄዳል። ላብራቶሪ ውስጥ ብዙ ጊዜ ከፈጀ በኋላ የምርምር ውጤቱን ብዙ ጊዜ ከወሰደ በኋላ ያገኛሉ። ያ ደግሞ ጊዜም ከመፍጀት አልፎ ሳምፕል ወይ ደግሞ ናሙናውን ሲወስዱ ከአንድ ቦታ ነው እና ትንሽ አፈር ነው የሚወሰደው። ያ ሙሉ በሙሉ የዛ አፈር ጸባይ ይገልጻል ማለት አይችልም። ይሄኛው ማሽኗ ትንሽ ናት፣ ለመንቀሳቀስ የሚመች ነው። ከሞባይል አፕሊኬሽኖች ጋር ኢንቴግሬት ሆኖ የሚሰራ ነው። ከዛ ላቡን በትንሽ ደቂቃ ውስጥ ከየተለያየ ቦታ ወስዶ ስለዛ ምርምር፣ ስለዛ ውጤት፣ ስለ አፈሩ ጸባይና ምን ማድረግ እንዳለባቸው የምክር ሀሳብ ጋር ይሰጣቸዋል ማለት ነው።
ማሽኑ አፈሩን በፍጥነት መርምሮ ለመሬቱ ተስማሚ የሆነው አዝርዕት ወይንም ተክል ምን እንደሆነ ይለያል። አፈሩ ምን አይነት ንጥረ ነገር እንደሚጎድለውም ያስረዳል ይላል ጥጋቡ አብርሃም።
ፈጣን የአፈር መርምሪያ ማሽን ናት። ማሽኗ ምንድነው የምታደርገው? ከእርሻ ናሙና ወስዳ ከአምስት ደቂቃ ባነሰ ጊዜ ውስጥ አፈሩን መርምራ ለዛ አፈር ተስማሚ የሆነውን አዝርት ትነግራለች። ይሄን በተዘራ በጣም ውጤታማ ልትሆን ትችላለህ ብላ ትነግራለች። ከዛ በተጨማሪ ደግሞ ያን በውስጡ ላይ መጀመሪያውኑ ፈርቲላይዘሩ ወይም ማዳበሪያው ከመጨመሩ በፊት ሚያል እንዳለ ትለያለች አፈር ውስጥ። ስለዚህ ከለየች በኋላ ይህን ያህል ብቻ ጨምር፣ ጭራሽ ነው የማያስፈልገውን አያስፈልግህም ማዳበሪያ ትላለች።
ለአንድ የእርሻ መሬት የሚስማማ የአዝርዕት አይነት ከተለየና አፈሩ ያንን አዝርዕት ወይንም ተክል ለማብቀል ምን አይነት ንጥረ ነገር እንደሚያስፈልገው ከታወቀ ምርታማነት ላይ መሻሻል እንደሚኖርም ጥጋቡ አብርሃም ይናገራል።
ይሄን በቆሎ ለአንተ ማሳ ተስማሚ ነው ብሎ ነግሮናል። በቆሎ የሚፈልገው ደግሞ ማዳበሪያ አማውንት አለ፣ ደረጃ አለው፣ ያን ነግሮናል። ስለዚህ ያን በሚፈልገው ደረጃ ስንሰጥ ፕሮዳክቲቪቲውን በጣም ከፍ ያደርገዋል ማለት ነው።
አርሶ አደሩ ማሽኑ በሚሰጠው ምክር ሀሳብ ሳይስማማ ቀርቶ ሌላ አዝርዕት መዝራት ቢፈልግ እንኳን ይህን ለማድረግ አርሶ አደሩ አፈሩ ላይ ምን አይነት ንጥረ ነገር ወይም ማዳበሪያ መጨመር እንዳለበት ማሽኑ ሀሳብ ይሰጠዋል። ከዚህ አልፎም ማሽኑ በአንድ የእርሻ መሬት ላይ ከአፈሩ ባህሪ ጋር አብሮ የሚሄድ ከዚህ በፊት ያልተለመዱ አዳዲስ አዝርዕት እንዲዘራበት ምክረ ሀሳብ ሊሰጥ እንደሚችል ይናገራል። ጀርሚያ ባይሳ
ከዚህ በፊት ያልሞከሩት ያልዘሩትን ዘርቶ ውጤታማ ሊያደርጋቸው የሚችል በቀላሉ ብዙ ጥቅሞችን አንድ ላይ የያዘው ማሽን ነው ማለት ነው።
ማሽኑ የግብርና ምርታማነትን ለማሻሻል የተሰራ በመሆኑ ለአጠቃቀም ምቹ እንዲሆን ተደርጎ እንደተዘጋጀና በትንሽ የተግባር ስልጠና አርሶ አደሮች የሚጠቀሙበት አይነት እንደሆነ ባለሙያዎቹ ይናገራሉ። የአፈር መመርመሪያ መሳሪያው በጅማ አካባቢ ተሞክሮ ውጤታማ እንደሆነ ቢረጋገጥም አሁንም በርከት ባሉ ሌሎች ወረዳዎች ተጨማሪ ሙከራዎችን በማድረግ በታሰበው ደረጃ ምርታማነትን ማሻሻል ይችል እንደሆነ ለማየት እንሰራለን ብለዋል ኢንጂነር ኤፍሬም ዋቅጅራ። ማሽኑን በማባዛት ወደ ገበያ ለማቅረብም የጅማ ዩኒቨርሲቲ ከተለያዩ አካላት ጋር እየሰራ ስለመሆኑ ተናግረዋል።
ሌሎች ይህንን የሚረዱ ድርጅቶች ሊሆኑ ይችላሉ ጋር ለማገናኘት ስራ እየሰራን ነው። ዘመናዊ አበባ እርሻ አላቸው እና ከውጭ ሀገር በተለይ በዚህ በግብርና ስራ ላይ በእርሻ በአበባ እርሻ ግብርና ላይ ተሰማሩ ሀሳቡን አጋረቻቸዋለሁ። በጣም ደስ ብሏቸዋል ለማየት እና አብሮ መስራት ፍላጎት አላቸው።
ይህን የፈጠራ ውጤት ለማባዛት አቅም ከተገኘና ባለሀብቶችና ድርጅቶች ከተባበሩ መሳሪያውን በብዛት በማምረት ከኢትዮጵያ አልፎ ወደ አፍሪካ ገበያ ለመግባትም እቅድ እንዳለ ለማወቅ ችለናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው። ዝግጅታችን እስከ 4 ሰዓት ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። በፕሮግራሞቻችን ዙሪያ አስተያየት ወይም ጥያቄ ሲኖራችሁ እንደምን እንደምታገኙን አንድ አፍታ እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮች፣ እዚህ ጋር አንድ ሙዚቃ ልጋብዛችሁና ወደ ቀሪዎቹ ቅንብሮቻችን እናልፋለን። የጃኖ ባንድን ከተራራው ማዶን ይዤላችኋለሁ።
ከተራራው ማዶ 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 ወዲያ ቀናት ሄደች አለች ልጅነት ልብ የፈራት ወዳ ስንዋደድ ኖረን ቢያለያየን ጊዜ እንኳን ሰውንም ባተናነቀ ወንዜ ከተራራው ማዶ 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 ወዲያ ከናት ሄደች አለች ልጅነት ልብ ያፈራት ወዳ ሰንዋደ ኖረ 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 ያለያየን ጊዜ እንኳን ሰውንም ባተናነቀ ወንዜ
የእሁድ ምሽት መሰናዶቻችንን ስንቀጥል ቁንጅና ተስፋዬ ከአዲስ አበባ ዩኒቨርሲቲ በስነ ህንፃ የተመረቀች ወጣት ስትሆን ከምርቃቷ በኋላ ባሉት ያለፉት 5 ዓመታት ጊዜ ግን ቁንጅና በሚል በምትሰራቸው የልብስ ዲዛይኖቿ ታዋቂነት እያተረፈች የመጣች ወጣት ዲዛይነር ነች። ከጋቢና ቪኦኤ ጋር ያደረገችው ቆይታ ቀጥሎ ይቀርባል።
የሁለተኛ አመት የዩኒቨርሲቲ ተማሪ ሳለች በክረምት ወቅት ቤት ውስጥ በነበረች የልብስ አሻንጉሊት ላይ የተለያዩ ጨርቆችን እንደተሳፋ ልብስ እያያዘች በፌስቡክ ገጿ ማጋራት መጀመሯን ትገልጻለች። ቁንጅና ተስፋዬ ይሄ ሙከራዋ ደግሞ አሁን ቁንጅና የተሰኘውን የንግድ መለዮ እንዲፈጠር መሰረት የጣለ ነበር።
የአክስቶቼ ልጆች ቡቲክ ነበራቸው እና እኔ ኢንትረስቲን ወይም ፍላጎቴን አይተው ማንከን ወይም ይሄ ልብስ መስሪያ አሻንጉሊት እሷን ከወገብ በላይ ነበረች እና እሷን ሰጥኝ እና ክረምት ላይ እሷ ላይ ብትን ጨርቅ ካገኘውም በብትን ጨርቅ ካልሆነም ደግሞ አሮጌ ልብሶችን ምናምን እየቀዳደርኩ ሰራ ነበረ። አንስ እዛው ላይ ያው ስፌት ስለማልችል በፒን እያያዝ ጎይዛው ላይ እየሰፋውኝ ምናምን መስራት ጀመርኩኝ እና እሱን ፌስቡክ ላይ ሼር አድርጌው ነበረ። ኦልሞስት የተሰራልን ነው የሚመስለው፣ ግን በቃ ጀስት ሼር ለማድረግ አደረግኩት። ከዛ አክስቴ ስዊድን ሀገር ናት እና እሷ አየችው እና ጠየቀችኝ። ማለት የተሰፋ ልብስ መስለው እንደዚህ ቁመቱንም ከስር የሆነ ነገር አድርጌበት ምናምን ረጅም ቀሚስ ነገር ነው የተሰራ ይመስላል። ስለዚህ በጣም ግርሟት ጠየቀችኝ እና ውይ እኔ እኮ መስፊያ የለኝም እና ዝም ብዬ በእጅ አያይዤው ነው አልኳት። እና በጣም ገረማት። ከዛ በቃ ትንሿ ማሽን አለች ተላይ የምትቀመጥ እሷን ከችልኝ።
እንዲሁ እቤት ውስጥ በስጦታ ባገኘችው የልብስ ስፌት መኪና የተጀመረው ልምምድ ከአዲስ አበባ ዩኒቨርሲቲ በምህንድስና ልትመረቅ ጥቂት ወራት ሲቀራት ደግሞ የአፍሪካ ሞዛይክ የፋሽን ልምምድ መርሃ ግብርን እንድትሳተፍ እድሉን ከፈተላት።
አራተኛ ዓመት ስገባ እኔ ኮንስትራክሽን ማኔጅመንት ነው የተማርኩት ልደታ ህንፃ ኮሌጅ እና አራተኛ ዓመት ላይ ኢንተርንሺፕ ጊዜ ነበረን 6 ወር። ስለዚህ ከክረምት ጀምሮ ጊዜ ነበረኝ ትርፍ ጊዜ፣ ያው ሙሉ ክላስ እንደምንገባው ጊዜ ስለማይወስድ ማለት ነው። ስለዚህ ተመዘገብኩኝና ፋሽን ዲዛይን ለመማር ገባሁኝ። ስለዚህ እሱ ደግሞ በጣም በቃ እንደዛ ደስ ብሎኝ አያውቅም ስማር። ትጁን ነገር ስትማሪ በቃ በጣም የተለየ ነው ማለት እንዴት አቴንሽን እንደምትሰጪ ክፍል ውስጥ፣ እንዴት አስተማሪዎቹን እንዴት እንደምታዳምጫቸው፣ ጥያቄ እንደምትጠይቂያቸው፣ እንዴት ራሱ ኢንትረስትድ ሆነሽ እንደምትማሪ ማለት በጣም የተለየ ነው እና በዛ ታይም ላይ ተማርኩኝ ዲዛይኒንግ። ስለዚህ ልክ እዛ ዲዛይኒንግ ከተማርኩ በኋላ ይሄ ቁንጅና የሚለውን ብራንድ ኦልሬዲ ፌስቡክ ላይ ከፍቼው ነበረ ካምፓስ እንደገባው ጀምሮ። ሰው ትንሽ ፋሚሊየር እንዲሆን ዝም ብዬ የምሞክረውን ነገርም ሼር ለማድረግ ያው ለገበያ የሚበቃ ሆኖ ምናምን ሳይሆን ግን በቃ ይሄን እየሰራው ነው እዚህ ላይ ነው ያለሁት ለማለት እዛ ላይ ፖስት አድርገው ነበር።
ከስልጠናው ከማህበራዊ ድረገጾችና ከደንበኞች ከምታገኛቸው ምላሾች እለት እለት ራሷን እያሻሻለች የመጣችው ቁንጅና በአራት ዓመታት ጊዜ ውስጥ ከሌላ ባለሙያ ጋር ጥምረት በመፍጠር የራሷን መደብር መክፈት እንዲሁም ለውጭ ሀገር ገበያ ምርቶቿን ማቅረብ መጀመሯን ነው የምታስረዳው።
ስለዚህ ኦልሬዲ አይ ቲንክ አንድ ሁለት ዓመት ፔጁ ፌስቡክ ላይ ነበረ። ስለዚህ ከዛ በኋላ ደግሞ ልክ ከተማርኩኝ በኋላ በደንብ ኮሌክሽን እየሰራው ጓደኞቼን እያስለበስኩ ራሴን እየለበስኩ እና ፎቶ እየተነሳን እዛ ላይ በቃ ፌስቡክ ላይ በደንብ እንትን ማድረግ ጀመርን፣ ሼር ማድረግ ጀመርን። ጓደኞቼ የሚያግዙኝ ነበር። እነሱም ሼር ሲያደርጉ የሆነ ያህል ሰው ማየት ችሎ ነበረ። ስለዚህ እንደዛ ነው ቁንጅና የሚለው ብራንድ የተመሰረተው እና በስም የሚያረኩበት ምክንያት ብዙ ጊዜ ከራሴ ጋር የተገናኘ ኮንሰፕት ወይም ሀሳብ ነው የምጠቀመው እንደ ኢንስፓይሬሽን አንድ ኮሌክሽን ስሰራ እና ስለዚህ አይ ቲንክ ከኔ በላይ ወይም ከስሜ በላይ ሊገልጸው የሚችል ስለሌለ ብራንድንም ቁንጅና አልኩት። እንዳልኩሽ አራተኛ ዓመት በቃ ልክ ከተማርኩ በኋላ ነው በደንብ መስራት የጀመርኩት እና ሰው በጓደኞቼም ትምህርት ቤትም ባሉ በማውቃቸው ልጆች ምናምን እዛው መሸጥ ጀመርኩኝ። ትንሽ ክላሴን ልክ እንደጨረስኩኝ የኮንስትራክሽን ማኔጅመንት ቀጥታ ከአንድ ሌላ ዲዛይነር ጋር አንድ ላይ ሆነን ቦርሳ የሚሰራ ዲዛይነር ከእሱ ጋር ሆነን ሱቃችንን ከፈትን። ስለዚህ አሁን ሙሉ ለሙሉ እሱ ላይ ነው ፎከስ አድርጌ የምሰራው። ሌላ ደግሞ አሁን በቅርቡ ለዩኤስኤ ማርኬት የሆነ ያህል ሳምፕል ልከን በዌብሳይታችን እየሸጥን ነው።
ቁንጅና ከዚህ ቀደም በተለያዩ ጊዜያት ስራዎቿን ለእይታ ያበቃች ሲሆን የምትሰራቸው ልብሶች የራሳቸው የሆነ መልእክት እንዲሁም በውስጧ ያለውን ፍርሃት፣ ጥያቄና ጉልበት እንዲያሳዩ እንደምትሻና ይህንን በስራዎቿ ላይ ለማካተትም ረዘም ያለ ጊዜ የሚወስድ መሆኑን ትገልጻለች።
ምን ልስራ ብዬ ቀድሜ ተጨንቄ ሳይሆን ብዙ ጊዜ ውስጤ በጣም የሚመላለስ ሀሳብ ካለ እሱ ሀሳብ ላይ ተመርኩዞ ነው እሱን አሳድጌ ወደ ኮሌክሽን ማደርገው። በየሆነ ጊዜ አንዴው እንትን ያጋጥመኛል። አሁን እንዴት ነው በጣም መስራት የሚፈልገው ነገር መሆን የሚፈልገው ነገር ዲዛይን ነው ከህፃንነት ጀምሮ እና እሱን እየሰራሁኝ እንዴት ነው ጥሩ ፊድባክ ጥሩ ምላሽ እየተሰጠኝም እኔ በቃ የሚቻለኝን እየሰራሁ አይመስለኝም ሁሌ። እሱን ካለፍኩኝ በኋላ ብዙ ጊዜ በጣም ጥንካሬና በራስ መተማመኔ በጣም ጨምሮ ነው የምወጣው። ይሄ ሀብት የሚያደርገው በረጅም ጊዜ አንዴ ነው፣ ግን ልክ ስወጣ በቃ ማንነቴን ታሪኬን ምናምን እዛ ሞመንት ውስጥ ወይም እዛ ቦታ ውስጥ እያለሁኝ እነዚህን ነገሮች ሁሉ እንዴት ነው ወደ ውስጥ አስገብቼው አምኜው ነው ጨርሼ ፕሮሰሱ የምወጣው። ብዙ ጊዜ ከባድ ነው ማለት በቃ ምን ይሉኝ ይሆን ሌላው ሰው ይሄን ነገር ሼር ላያደርገው ይችል ምናምን ስለሚባል እና አንዴ ግን በቃ ይሄን ነገር ስናገር አንቺ ብቻ አይደለሽም እና እንደዚህ በጣም ትልቅ ቦታ መድረስ የሚፈልግ ስፔሻሊ ይሄ የጥበብ ስራ ላይ ያለ ሰው ብዙ ሰው ሼር ያደርገዋል ይሄን ነገር እና ኦኬ ይሄን ነገር ሌላም ሰው ሼር የሚያደርገው ከሆነ ይሄን ነገር ለምን ወደ ላይት ወይም ወደ ብርሃኑ አላወጣውም እና ማለት ሌላውም ሰው እንዴት ነው ኮኔክትድ ወይም የተገናኘን አይነት ስሜት እንዲሰማው።
በቅርቡ ዑደት የተሰኘ ስራዋን ለማቅረብ ደፋ ቀና የምትለው ቁንጅና ዑደትን ከቢራቢሮ የህይወት ዙረት እንዲሁም የራሷ ውስጣዊ እድገት ላይ በመመርኮዝ ልትገልጸው እንደቻለች እንዴት አስረዳለች።
ሶስቱን ስቴጅ በዚህ አይነት ከኔ ጋር በዚህ አይነት አገናኝቼ ነው የሰራሁት እና ዲዛይኖቹም ልብሶቹም ላይ ሶስቱን ስቴጅ አሁን ለምሳሌ የመጀመሪያውን ስቴጅ ዳርክ ነው ያደረኩት። ቢካዝ ይሄ ቀይ እና ቀዩ ውስብስብ ክር የተጠቀምኳቸው አሉ። የሚቀጥለው ስቴጅ ደግሞ ሼቡን ወይም ይሄ መሀል ላይ እንትን አለው መስመር አለው ወደ ውስጥ ያሳያል። ስለዚህ እኔም የተጠቀምኩት ጨርቅ ወደ ውስጥ የሚያሳይ የእሱን የሼሉን እንትን የሚመስል እና ሸፈንፈን ያሉ እንደሱ አይነት እንትን ውስጥ ኦልሞስት የተከተቱ አይነት ነገር ማለት ነው። የመጨረሻው ስቴጅ ኦሬንጅ፣ ብርቱካንማ፣ ቀይ፣ ትንሽ ጥቁር እንደሱ አድርጌ ነው የመጨረሻውን እንትን የሰራሁት።
የቁንጅና ዲዛይን መስራች ዲዛይነር ቁንጅና ተስፋዬ በአፍሪካ ምርጥ ተስፋ የሚጣልባቸው ዲዛይነሮች ሽልማትን እንደ አውሮፓውያን አቆጣጠር በ2017 ዓ.ም ልትቀዳጅ ቻለች ሲሆን አዲሱ ስብስቧን በቅርቡ ለእይታና ለገበያ እንደሚቀርብም አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ቀጣዩ የእሁድ ምሽት ዝግጅታችን ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። በቅርቡ በተካሄደው የሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን ፌስቲቫል ላይ ከተገኙ የክብር እንግዶች መካከል አንዱ የኢትዮጵያን ብሔራዊ ቡድን ለታሪካዊ ድል እያበቁ የሚገኙት አሰልጣኝ ውበቱ አባተ ናቸው። አሰልጣኝ ውበቱ በሜሪላንድ በነበራቸው ቆይታ ከዝግጅት ክፍላችን ጋር አጭር ጭውውት አድርገዋል። በተለይ ትውልድ ኢትዮጵያውያን የኢትዮጵያን የእግር ኳስ በማሳደግ ረገድ ሊጫወቱት የሚችሉትን ሚና አስመልክተው ሀሳባቸውን አካፍለዋል። የእግር ኳስ ስፖርት ተሰጥኦ ያላቸው ታዳጊዎችም ህልማቸውን ለማሳካት ምን ማድረግ እንዳለባቸው ሙያዊ ምክራቸውን ለግሰዋል። ሀብታሙ ስዩም አነጋግሯቸዋል።
አሰልጣኝ ውበቱ፣ ዛሬ ያገኘሁህ ኢትዮጵያውያን በሰሜን አሜሪካ በሚያቀርቡት ዓመታዊ የስፖርትና የባህል ፌስቲቫል ላይ ነው። የእስካሁኑ ቆይታ ምን ይመስል ነበረ? እዚህ ያለውን የስፖርት መንፈስና ወንድማማችነት እንዴት አየኸው?
ያው ከመክፈቻው ቀን ጀምሮ ነበርኩኝ። በስፖርቱም በባህሉም በጣም ደስ የሚል ድባብ ነው የነበረው። ከመጣው ጊዜ ጀምሮ ህዝቡ መካከል ያለውን ፍቅር፣ ስፖርታዊ ውድድሩን ሁሉንም ታድም ያለውኝና በጣም ደስ ብሎኛል።
እንደው ከእስካሁኑ እንቅስቃሴ የተለያዩ ቡድኖች እዚህ ሲንቀሳቀሱ አይተሃል። ምናልባት ለኢትዮጵያ ብሔራዊ ቡድን ተስፋ ያለው ሰው አይተህ ይሆን?
አዎ፣ ማለት ከአቅም አንጻር ጥሩ ልጆች አሉ። ያው ለኢትዮጵያ ብሔራዊ ቡድን ለመጫወት የፓስፖርት ጉዳይ ካልሆነ በስተቀር ተስፋ ያላቸው ወጣቶችን አይቻለሁ።
አሰልጣኝ ውበቱ፣ እንደሚታወቀው ከአንድ ቡድን ጀርባ የተለያዩ ድጋፎች ትልቅ ውጤትም እንዲያስመዘግብ ያደርጉታል። በዚህ ሀገር ውስጥ የሚኖሩ ኢትዮጵያውያን ለኢትዮጵያ ብሔራዊ ቡድንም ሆነ ለኢትዮጵያ የእግር ኳስ እድገት በምን መልኩ ነው አስተዋጽኦ ሊያበረክቱ የሚችሉት?
ትክክል ነው። ያው መጨረሻ ላይ 11 ለ11 ገብተህ ተጫወት እንጂ እነዛን 11 ለመፍጠር ብዙ ስራ የሚሰሩ ስራዎች በርካታ ናቸው። እግር ኳስ ደግሞ ብዙ ሁሉም ነገር ያስፈልገዋል። ሁሉም ሕክምናው፣ ምግቡ፣ ሜዳ ዝግጅቱ፣ ሎጂስቲክ ሁሉም ነገር ያስፈልገዋል። ስለዚህ ሞራሉ በሁሉም ነገር እዚህ ብዙ ፖቴንሻል አለ። አሁን ያለ ነው አንድ የዩኒቨርሲቲ ሜዳ ውስጥ ነው እና በዚህ ነው ያለ ፋሲሊቲ በትልቅ ደረጃ ትልቅ ውድድር ማዘጋጀት የሚችል ሜዳ ውስጥ ነው ያለ ነው የዩኒቨርሲቲ ሜዳ ውስጥ። 70 ሺህ ሰው ሚዝ ሜዳ ይሄን ስታይ እኛ ሀገር ደግሞ በርካታ ነገሮች ይጎሉናል። ስለዚህ ከአቅምም አንጻር ከሙያም አንጻር ተቀራርቦ መስራት የሚቻልበት እዚህ ያለው ዲያስፖራ አገር ውስጥ ካሉ ፌዴሬሽኖች ጋር በመነጋገር የሀገሪቷን እግር ኳስ ለማሳደግ በሰው ኃይልም በማቴሪያልም በሌሎች ነገሮችም ተጋግዘን ብንሰራ የመቀራረብ ክፍተት ያለ ይመስለኛል። እሷን ድልድይ መፍጠር የሚቻል ቢሆን እዚህ ያለውም ሕዝብ እንደምታየው ስቲል ከአገሩ ጋር ነው ያለው እና ያለመገናኘት ይመስለኛል። ያን ድልድይ በመፍጠር የተሻለ ነገር ማድረግ ይቻላል ብዬ አምናለሁ።
ከሰሞኑ የኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር በነበረው ጨዋታ የተጎናጸፈው ድል የብዙዎቹ መነጋገሪያና የብዙዎቹ የደስታ ምንጭ ሆኗል። በቀጣይ ጨዋታዎች ለሚኖረው ዝግጅትና በእናንተ በኩል ለሚጠበቀው ኃላፊነት ግን የእጅ አዙር ጫናና ኃላፊነት የጣለባችሁ ይመስለኛል። ያላችሁ ዝግጅት ምን ይመስላል? ይሄ የተነሳሳው የእግር ኳስ አፍቃሪውን ስሜትና ድጋፍ ለማስቀጠል በእናንተ በኩል ምን አይነት ዝግጅት እያደረጋችሁ ይገኛል?
እንዳልከው ትክክል ነህ። ከግብፅን ጨዋታ በኋላ የተመሰገበውን ውጤት ተከትሎ ከኛ ብዙ የሚጠበቅ ነገር እንዳለ ከምታየው ነገር መረዳት ትችላለህ። ህዝቡ ባገኘህበት ቦታ የሚሰጥ ሞራል፣ ደስታው ተጨማሪ ስራዎችን እንድትሰራ ነው የሚያደርግ። በሌላ በኩል ደግሞ ሌላ ተጋጣሚዎቻችንም ይህንን ጨዋታ በማየት የተመዘገበውን ውጤት በማየት ለእኛ የሚኖራቸው ግምት ከዚህ በፊት ከነበረው ከፍ ይላል። ስለዚህ ይህንን ለመወጣት ብዙ መስራት እንዳለብን ነው የሚገባኝ። እንደው በዛ በተፈጠረው ነገር ብቻ ላይ እንትን እያልን ጊዜ እያጠፋን እየደከምን ስለሱ ብቻ በመነጋገር ከማሳለፍ ይልቅ ከመጀመሪያው ቀን ጀምሮ በቀጣይ ስለሚኖሩን ጨዋታዎች አቅደን እየተንቀሳቀስን ነው። እንግዲህ አሁን በቅርቡ ከደቡብ ሱዳን ጋር የቻን ውድድር አለን፣ የማጣሪያ ውድድር። ለሱ ተጫዋቾችን ጠርተናል። ከነገ ጀምሮ ወደ ሆቴል ይገባሉ። እንግዲህ ለሁሉም ጨዋታዎች ትኩረት በመስጠት አሁን የተጀመረውን ነገር ለማስቀጠል ጥረት እናደርጋለን።
በራዲዮም በቴሌቪዥን የሚተላለፍ ዝግጅት ነው። የሚከታተሉ ኢትዮጵያውያን ሕጻናቶች አሉ። በጨርቅ ኳስ ቁሳቁስ ባልተሟላበት ሁኔታ ለእግር ኳስ ያላቸውን ፍቅር ለማሳየት የሚጥሩ የኢትዮጵያ ብሔራዊ ቡድን ውስጥ ታሪክ መስራት የሚፈልጉ ልጆች አሉ። ህልማቸውን ለማሳካት ከታሪክ ውስጥ አንድ ተጋሪ ለመሆኑ ምን ማድረግ ነው ያለባቸው?
እንዳልከው እግር ኳስ ታች ላይ የድሆች ስፖርት ነው። ታች ላይ በየትኛውም ነገር መጫወት ትችላለህ፣ በየትኛውም ነገር መጀመር ትችላለህ። በአሮጌ ኳስ፣ በካልሲ የሁሉም ትልልቅ ተጫዋቾች ታሪክ ያ ነው። ከፍ ሲል ደግሞ እግር ኳስ የሀብታሞች ነው፣ ብዙ ኢንቨስትመንት የሚፈልግ ነው። ስለዚህ እዛ ከፍ ያለው ቦታ ለመድረስ የሚያስፈልገው አንድና አንድ ነገር እግር ኳሱን ከልብ መውደድ ነው። አንድ ሰው አንድን ሙያ ከወደደ ለዛ ሙያ የሚከፈለውን መስዋዕትነት ሁሉ ለመክፈል ዝግጁ ይሆናል ማለት ነው። ያ ጥረት ደግሞ አሁን የሚያስቡት ቦታ ላይ ያደርሳቸዋል ብዬ ነው የማስበው። የትኛውም ነገር መድረስ ከምፈልገው ቦታ ከህልሜ አያቆመኝም ብለው መነሳት አለባቸው። ከወደድክ ዲሲፕሊንድ ትሆናለህ፣ ከወደድክ ጥረት ታደርጋለህ፣ ከወደድክ ብትወድቅም መነሳት እንዳለ ታምናለህ። ስለዚህ እንትናቸውን አላማቸውን ማሳካት ይችላሉ ብዬ ነው የማስበው። በፍጹም እጅ መስጠት የለባቸውም። በተለይ ኢትዮጵያውያን ታች ላይ ይሄ ለልጆቹ ነው የምልህ፣ ታች ላይ ከሌሎች ጋር ስንወዳደር በፍጹም ልዩነት የለንም፣ አናንስም፣ እንዳውም እንሻላለን። ልዩነታችን የሚመጣው ከ14 ከ15 ከ16 ዓመት በኋላ ነው። እሱ ደግሞ የእነሱ ብቻ ስራ ሳይሆን የመንግስት በዛ ዙሪያ ኢንቨስት የሚያደርጉ ሰዎች የባለሙያዎች ችግር ነው ማለት ነው። የልጆቹ ችግር አይደለም። ግን ያም ችግር ቢሆን እንዳይጋርዳቸው እንዳያቆማቸው ጥሰው መውጣት እንዲችሉ ራሳቸውን ማዘጋጀት አለባቸው። ይሄ ከሆነ ህልማቸውን ማሳካት ይችላሉ። አንድ ቀን እንደ ሌሎች እንደ ካሜሮን፣ ናይጄሪያ፣ ጋና እንደ ሌሎች አፍሪካ ሀገሮች ብዙ ተጫዋቾችን ዓለም ላይ የምናይ ይመስለኛል።
እጅግ በጣም አመሰግናለሁ አሰልጣኝ ውበቱ።
የመጨረሻው የእሁድ ምሽት ዝግጅታችን ላይ ደርሰናል። አድማጮች፣ ከመኝታ ተነስቶ በእንቅልፍ ልብ መጓዝ መንስኤው ምንድን ነው? የህክምና ባለሙያዎች ራሳቸውን ማብራሪያ ይሰጡበታል። ይህን መሰል ሁኔታዎች ሲደጋግሙ የህክምና ባለሙያዎችን ማነጋገር እንደሚገባ የጤና ሳይንሱ ይመክራል። ይሁን እንጂ በማህበረሰባችን ይህን መሰል ሁኔታዎች ቀለል ተደርገው የሚታዩ ሲሆን ሰዎች ለችግሩ መንፈሳዊ መፍትሄዎች ሲፈልጉ ይስተዋላል። ወደ ሐዋሳ ዩኒቨርሲቲ በሚወስደን በዚህ ዘገባ ዮናታን ዘብዲዮስ ይህ ችግር አጋጥሟቸው የሚያውቁ ወጣቶችን አነጋግሮ ተከታዩን ልኮልናል።
የሐዋሳ ዩኒቨርሲቲ ተማሪ የ23 ዓመቱ ሀብታሙ ቆምላቸው ከዓመታት በፊት በእንቅልፍ ልቡ ይሄድ እንደነበር ይናገራል።
የአልጋ ሽፍት ማድረግ መኝታ ከዚህኛው አልጋ ተኝቼ ኑሬ ከዛ መጨረሻ ላይ ከዛኛው አልጋ ጠዋት ስነቃ ማታ የተኛውበት ለምሳሌ መዝበል ከሆነ ጠዋት ላይ ከገመድ አልጋ ሊሆን ይችላል። ገመድ አልጋ ከተኛው ደግሞ ከመዝበል ወይም ብቻዬን ተኝቼ ከነበርኩ ጠዋት ስነቃ ከሰው ጋር ማለት ነው ተኝቼ ማድረው።
በእንቅልፍ ልቤ ምን እንዳደረግኩ አላውቅም። ማታ የተኛውበት አልጋና ጠዋት የሚነቃበት ስለሚለያይብኝ ይጠይቃቸውና እነሱ እንዳልወሰዱኝ ይልቁንስ በእንቅልፍ ልቤ እንደሚሄድ ነግሩኝ ነበር ብሏል። እሱ ከእንቅልፍ ማነስ ወይም መብዛት ጋር የተያያዘ ነው ብሎ እንደሚያስብ፣ ቤተሰቦቹ ደግሞ ምናልባትም ሰክሮ ነው ብለው ያስቡ ይሆናል እንጂ እንደ አንድ የጤና ችግር አስበውት አያውቅም ሲል ተናግሯል።
ቤተሰቦችም ተሳስቀን ዝም እናለን ስል እንደ በሽታ ምናምን አንቆጥረውም ወይ ስልክ ብዙውን ጊዜ ደግሞ ውጭ አብዛኛው እንደ በሽታ የሚቆጠረው ካል ከቤት ከፍቶ ምናምን ሻወር ወስዶ የሚመጣ ላራንድ እና እሱ ነው እንደ በሽታ ሞር የሚታይ።
በሌላ በኩል ሴና ሱፋ የተባለች ወጣትም በእንቅልፍ ልቧ ትሄድ እንደነበር አያቷ ወደ ውጭ እንዳትወጣባቸው በሩን ከውስጥ ይቆልፉ እንደነበረም ተናግራለች።
በልጅነቴ በእንቅልፍ ልቤ የመሄድ ልምድ ነበረኝ። ይሄንንም ያወቅኩት እቤት ሲነገረኝ ነው። እኔ ይሄ ነገር እንደሚከሰት አላቅም ነበረ እና ግን አሁን ላይ ትቻለሁ። በልጅነቴ ግን ያረገው ነበረ። ቀን ላይ ያለሽ ውሎ ስትጫወቺ ምናምን የምታሳልፊው ጊዜ በህልምሽ መጥቶ ነው የምታረጊው ብላ ስለምታስብ ብዙ ጊዜ እሷ ምድር የምታረገው በሩን ከፍቼ እንዳልወጣ በር ነበር የምትዘጋው።
ይሄ ነው ብዬ መግለጽ የማልችለው ነገር ነው ያለችው ሴናም አሁን ግን በእንቅልፍ ልቧ እንደማትል አስታውቃለች።
እኔ እንጃ እንዲህ ነው ብዬ ለመናገር ይከብደኛል፣ ግን ምድር የሚመስለኝ አሁን ላይ ትቼዋለሁ። ይሄን ነገር በልጅነት ያደረገው የነበረ ነገር ነው። ያው ጨዋታም ፍለጋ ሄዳለሁ ብዬ ነው የማስበው። አላ ቤት ውስጥ እንዳለው አውቃለሁ ማለት ነው። ይሄ ድብቆ አእምሮዬ ቤት ውስጥ እንዳለ አምኗል። ስለዚህ ከቤት እንድወጣ ነው ጥረት እያደረኩ ያለሁት።
በእንቅልፍ ልብ መሄድ እንደ መጠሪያው መጓዝ ወይም መሄድ ብቻ አይደለም። ሰዎች ከእንቅልፋቸው ተነስተው የሚያደርጓቸውን ሌሎችም እንቅስቃሴዎችና ድርጊቶችን የሚያካትት ሲሆን ጌዲዮን ውብንሄም በእንቅልፍ ልቡ የአካል ብቃት እንቅስቃሴዎችን ጭምር ያደርግ እንደነበር ገልጧል።
በኋላ አንዴ ሁለት ያፍናረገ እንዲሁ ከእንቅልፍ የተነስቼ በር ከፍቼ ወጥቼ የሆነ ልብሴን አውልቄ ጥዬ ደግሞ ዲፍረንት ዳይሬክሽን መሄድ ለእኔ ዊርድ ነበር። እንደውም አንዳንዴ እየቀለዱብኝ መስለኝ ነበር ይሆናል አለ እና ያን ያህል ሲሬስ አልወሰድኩት።
አባቱ ወደ ሕክምና ጣቢያ ወስዶት እንደነበር ያስታውቀው ጌዲዮን አባቱ ችግሩን እንቅልፍ ከማጣት ጋር የተያያዘ ነው ብሎ ቢያምንም ሌሎች የቤተሰብ ክፍሎች ግን የተለየ እይታ እንደነበራቸው ይናገራል።
የመጠራጠር ነው ምንድን ነው የሜንታል ፕሮብለም ነው ወይ ዲስኦርደር ነው ወይ የሆነ የሚቆይ በላይፍ ታይም ላይ የሚቆይ አይነት ችግር ነው የሚል አመለካከት ነበራቸው የተወሰኑት።
ሀብታሙ በእሱ ላይ የአካልም ሆነም የስነ ልቦና ጉዳት ባይደርስበትም ዳሩ ግን አንድ የሚያውቀው የሰፈራቸው ልጅ በዚህ ምክንያት ህይወቱ ማለፉን አስታውሷል።
ሌሊት ራሱ በራሱ ጊዜ ወጥቶ ሄደ። ከዛም በኋላ ጠዋት ሲፈልግ ታጣ። መጨረሻ ላይ በደንብ ተፈልጎ ምናምን ባህር ውስጥ ገብቶ ተገኘ ሙቶ ማለት ነው።
እንቅልፍ በጣም ስለምትወድና ወደ ውጭ ለመውጣት የምትሞክረውም ድብን ያለ እንቅልፍ ከወሰዳት በኋላ መሆኑን እንደነገሯት ጠቅሳም ምናልባት ከእሱ ጋር የተያያዘ ይሆን ይሆናል ብላ እንደምታስብ የተናገረችው ሴና ከጊዜ በኋላ ግን በራሱ እስኪቆም ድረስ ከፍርሃት በመነጨ ብቻዋን አድራ እንደማታው ገልጻለች።
ከኔ በኋላ ወንድሜ ላይ ይሄ ነገር ተከስቷል። እሱም እንዲሁ በእንቅልፍ ልቡ ተነስቶ ለመውጣት ይሞክራል፣ አንዳንዴ ያወራል።
የተለያዩ ጥናቶች እንዳመላከቱት ስሊፕ ዋኪንግ ወይም በእንቅልፍ መጓዝ፣ ድንገት ተነስቶ መሮጥ፣ ልብስ መቀያየር፣ ቤት ማጽዳት እንዲሁም የተለመዱ የዕለት ተዕለት እንቅስቃሴዎችን ማድረግ ከፍ ሲልም መኪና ማሽከርከር ሊያካትት ይችላል። አንዳንዶቹ ለማድረግ የፈለጉትን አድርገው ተመልሰው በራሳቸው ጊዜ ሊተኙ ይችላሉ። ሌሎቹ ደግሞ አብሯቸው የነበሩ ሰዎች መልሰው ሊያስተኙዋቸው ይችላሉ። አግራሞትን የሚፈጥረው ግን በእንቅልፍ ልባቸው የሚሄዱ ሰዎች ምን እንዳደረጉ ባለማወቃቸው ሲሆን ድርጊቱ ከአስር ደቂቃ እስከ አንድ ሰዓት ርዝመት ሊኖረው ይችላል። የእንቅልፍ እጦት፣ የሕክምና ችግር፣ አልኮል መጠጣት፣ ጭንቀትና የአእምሮ ጉዳት መንስኤዎቹ ናቸው ተብሎ ይወሰዳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ከአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ ሲተላለፍ የቆየው የእሁድ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ ሰኞ በሌላ ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። አብራችሁን ስላመሻችሁ በሁሉም ባልደረቦቻችን ስም አመሰግናለሁ። ሰላም፣ በደህና አደሩ።